ቮይስ ኦፍ አሜሪካ
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኮንሶ ውስጥ የተቀሰቀሰው ግጭት ዛሬም እያነጋገረ ነው።
የተመለመሉ ተዋጊዎች በአሁኑ ሰዓት ገርሰባ በሚባል ቦታ ሁለት ቀበናት ጋር በከባድ ውጊያ ላይ ናሉ። ከትላንትና ማታ ጀምሮ እስካሁን ድረስ
በህዝብ እንደተመረጡ ከሚነገረው የኮሚቴ አባላት አንዱ አቶ ገመቹ ገንሴ ናቸው።
ዛሬ ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴ ያለው ህብረተሰቡ ማህበር
እኚህኛዋ ደግሞ የደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ኸይረዲን ናቸው። ሁለቱ ወገኖች በየበኩላቸው የሚሉትን ጨምሮ አሁንም መቀጠሉ በሚነገርለት ግጭት ዙሪያ የተጠናቀረ ዘገባ የዕለቱ አብይ ርዕስ ይሆናል።
የሪዮ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ዛሬ ወደ ስቱዲያችን ብቅ ብሏል። በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹን ወደ ላይ በማጣመር በኢትዮጵያ የዜጎች መብት ጥሰት ተቃውሞ የሆነውን ምልክት ፈይሳ በዚህ ሳምንት በዋሽንግተን ዲሲ ስለጀመረው አዲስ ውጥን ይነግረናል።
ለምሽቱ ካሉን ሌሎች ዜናዎች ደግሞ ኤርትራ ራስዋን እንደ ዳዊት ዩናይትድ ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱበትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ደቡብ ሱዳን ላይ የጦር መሳሪያ ማዕቀብ የመጣሉ እርምጃ ከሚቀር ዘግይቶም ቢሆን መወሰዱ ይበጃል ሲሉ ተንታኞች አሳሰቡ የሚሉትና ሌሎችም አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከሐሙስ መስከረም 15 2009 ዓ.ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪገስ። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የምሽቱን የዓለም ዜና። ኤርትራ ራስዋን እንደ ዳዊት ዩናይትድ ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ አስታወቁ። ረዳት ሚኒስትሯ ትናንት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በአሜሪካና በኤርትራ መካከል ያለው ግንኙነት ዋሽንግተን እንዲኖር የምትፈልገው አይነት አለመሆኑን ተናግረዋል። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደ በዚህ የማኝነት መድረክ ላይ ቀርበው የተናገሩ ሌሎች ምስክሮች የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫና የየራሳቸውን የመፍትሄ ሀሳቦች አቅርበዋል። የኤርትራ መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ፣ ኒውዮርክ ደግሞ ወደሚገኘው የኤርትራ ሚስዮን፣ ወደ አስመራን በመደወል የተደረጉ ሙከራዎች አልተሳኩም። ዝርዝሩም በምሽቱ የመጽሔት ክፍለ ጊዜ እናቀርባለን።
ደቡብ ሱዳን ላይ የጦር መሳሪያ ማዕቀብ የመጣሉ እርምጃ ጭራሹኑ ከሚቀር ዘግይቶም ቢሆን መወሰዱ ይበጃል ሲሉ ተንታኞች አሳሰቡ። የዩናይትድ ስቴትስ የደቡብ ሱዳን መንግስት በጦርነት ወደ ተበሳሰከችው ሀገር አህጉራዊ የጥበቃ ኃይል እንዳይመደብ ካደናቀፈና የተባበሩት መንግስታት ድርጅት ሰራተኞችንም ሰላም አስከባሪዎች እንቅስቃሴ ማደናቀፉን ከቀጠለ የጦር መሳሪያ እቀባ እንዲጣል ድጋፍ እሰጣለሁ ስትል አስታውቃለች። ማስፈራራቱ ብቻ ምን ያህል ተጽዕኖ ሊያሳድር ይችላል? የቀድሞ የተባበሩት መንግስታት ድርጅት የደቡብ ሱዳን ልዩ ባለሙያዎች ኮሚቴ አብል ሉክ ቫን ቮንደርፎርት የዩናይትድ ስቴትስ በእቀባ የማስፈራራቱን መንገድ ከአሁን በፊት በተደጋጋሚ ተጠቅማበታለች። ባለፈው ዓመት መንግስቱ ከአማጽያኑ ጋር የሰላም ስምምነት እንዲፈርም የተደረገው በዚህ ነው ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ መንግስት በሀገራቸው ላይ ተጥሎ የቆየውን የምጣኔ ሀብት እቀባ ለማንሳት ዝግጁ መሆኑን ትናንት ከፕሬዝደንት ባራክ ኦባማ ይፋ የተደረገላቸው የሚያንማሯ መሪ አውን ሳን ሱቺ ዛሬ ደግሞ ከኮንግረስ መሪዎች ጋር ይነጋገራሉ። ከሕግ አውጪው ምክር ቤት የውህዳኑ ዴሞክራቶች መሪ ናንሲ ፔሎሲ እና ከብዙሃኑ ሪፐብሊካኖቹ መሪ ሚች መኮኔል ጋር ተገናኝተው እንደሚነጋገሩ ታውቋል። ከዚያም ከአሜሪካውያን የንግድ ተቋማት መሪዎች ባሰናዱላቸው የራት ግብዣ ላይ እንደሚገኙም ተነግሯል። በአንድ የዋሽንግተን ትምህርት ቤት ከተማሪዎች ጋር የጥያቄና መልስ ዝግጅትም አላቸው ተብሏል። አውን ሳን ሱቺ አሁን የኢኮኖሚ እቀባው መነሳት ያለበት ወቅቱ መሆኑን የምክር ቤቱን ቁልፍ አባላት ለማሳመን እንደሚሞክሩ ነው የሚጠበቀው።
ከባድ የምግብ እጥረት ወዳለበት የሶሪያዋ አሌፖ ከተማና ሌሎችም አካባቢዎች የሚሄዱ የሰብአዊ እርዳታ ጭነት ተዘጋጅቶ እየተጠባበቀ መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ገለጡ። ሆኖም ከሶሪያ መንግስት ፈቃድ እስከምናገኝ እየጠበቅን ነው ያሉት የመንግስታቱ ድርጅት ልዩ ልዑክ ያን ኤግላንድ ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል የሰብአዊ ረድኤቱ ጭነት ነገ አርብ አሌፖ ይገባል ብለው ተስፋ እንደሚያደርጉም አስታውቀዋል። እነኚህ ጀግና የሰብአዊ እርዳታ ሰራተኞች በውጊያ የተጠመዱትንና ተከበው ያሉትን ሴቶችና ሕጻናት እንዲሁም ቁስለኞች፣ ሲቪሎች ለመርዳት ዝግጁ ሆነው እየጠበቁ ነው። እናንተ ምግብ ብላችሁ የምትበሉ በዕድሜዋም ትላልቅ የሆናችሁ ሰዎች እባካችሁ የፖለቲካውና የቢሮክራሲውን አሰራር መሰናክሉን አንሱላቸው ሲሉ ያኔግላንድ ተማጽነዋል። የሰብአዊ ረድኤት በአጣዳፊነት ለሚያስፈልጋቸው ሲቪሎች ማስገባት በዩናይትድ ስቴትስና በሩሲያ የተሸመገለው ከሰኞ ጀምሮም ስራ ላይ የዋለው የሶሪያ ተኩስ አቁም ዋና አካል መሆኑ ይታወቃል።
ዩናይትድ ስቴትስና እስራኤል ትናንት በውጭ ጉዳይ ሚኒስቴር በተደረገ ስነ ስርዓት የአስር ዓመታት የወታደራዊ እርዳታ ስምምነት ተፈራርመዋል። የአሜሪካ ድምጽ ራዲዮ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍሳይ ታቀርባለች።
በተፈረመው የመከላከያ ስምምነት መሰረት እስራኤል እንደ አውሮፓ አቆጣጠር ከ2019 እስከ 2028 ዓ.ም በሚኖረው ጊዜ ውስጥ የ38 ቢሊዮን ዶላር እርዳታ ታገኛለች። በየዓመቱ ስታገኘው ከቆየችው የ3 ቢሊዮን ዶላር እርዳታ ወደ 3.3 ቢሊዮን ዶላር ከፍ እንዲል ያደርጋል። ለእስራኤል ሚሳኤል መከላከያ ደግሞ በየዓመቱ ተጨማሪ 500 ሚሊዮን ዶላር ይሰጣታል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ሱዛን ራይስ ያብራራሉ።
This is the single largest pledge of military assistance to any country.
በዩናይትድ ስቴትስ ታሪክ ለማንኛውም ሀገር ይህን ያክል ትልቅ ወታደራዊ እርዳታ ሲደረግ ለመጀመሪያ ጊዜ ነው። በሀገሪቱ ደረጃ ወጪ ለመቀነስና ቁጠባ እንዲኖር ለማድረግ ቀበቷችንን ጠበቅ በመናደርግበት ባሁን ወቅት ለእስራኤል ወታደራዊ እርዳታ በማቅረብ ረገድ ቁርጠኝነታችንን አሳይተናል። ይህም ዩናይትድ ስቴትስ ለእስራኤል ጸጥታ መጠበቅ ያላት ቁርጠኝነት የማይነቃነቅ መሆኑን ያመለክታል።
የእስራኤል ተጠባባቂ የብሔራዊ ጸጥታ አማካሪ ጃኮብ ኔገል ይህ ወታደራዊ እርዳታ እስራኤል ከማንኛውም አደጋ ራስዋን በራስዋ ለመጠበቅ ያስችላታል ብለዋል።
A strong Israel is an island of stability in a stormy Middle East.
የእስራኤል ጠንካራ መሆን የትርምስ ማዕበል ባለበት የመካከለኛው ምስራቅ የመረጋጋት ደሴት መፈጠር ማለት ነው። በክልላችንና ከዚያም ውጪ በሽብር ኃይሎችና በጽንፈኞች ላይ በሚደረገው ትግልም ጠቃሚ አጋር መሆን ነው።
ዩናይትድ ስቴትስና እስራኤል እንዲህ አይነት የወታደራዊ እርዳታ ስምምነት ያደረጉት ከብዙ ወራት ድርድር በኋላ ነው። እስራኤል ከአሜሪካ የሚሰጣትን ወታደራዊ እርዳታ የአሜሪካ መሳሪያዎችን በመግዛት ላይ እንድታውለው ተስማምታለች። ከአሜሪካ ተጨማሪ ገንዘብ ለማግኘት የምክር ቤት አባላትን የማሳመን ዘመቻ ላለ መክፈትም ቃል ገብታለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የወታደራዊ እርዳታው ስምምነት ዩናይትድ ስቴትስ ትልቋ የእስራኤል ወዳጅና አጋር መሆኗን ያሳያል ብለዋል።
የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን ካመማቸው የሳምባ ምች ኒሞኒያ ለማገገም ለሶስት ቀናት ረፍት ካደረጉ በኋላ ዛሬ የምረጡኝ ዘመቻቸውን ሊቀጥሉ ወጥተዋል። ሪፑብሊካኑ ተቀናቃኛቸው ዶናልድ ትራምፕ ግን ክሊንተን አሁንም ብርቱ አይደሉም እያሉ ነው።
ዛሬ ክሊንተን ወደ ሁለቱ እጩዎች በተቀራራቢ ድጋፍ ወደሚፎካከሩባትና በተደጋጋሚ የምረጡኝ ዘመቻ ወዳካሄዱባት ሰሜን ካሮላይና ክፍለ ግዛት ተጉዘዋል። በኋላ ደግሞ በዋሽንግተን ከፕሬዚደንት ባራክ ኦባማ ጋር ሆነው ጠንካራ ደጋፊዎቻቸው ከሆኑት የላቲን አሜሪካ ዝርያ አሜሪካውያን መሪዎች ጋር የራት ዝግጅት ይኖራቸዋል ተብሏል። ትራምፕ ቀደም ብለው በአንድ የኒውዮርክ የምጣኔ ሀብት መሪዎች ማህበር ላይ ንግግር አድርገዋል። ከዚያም ወደ ኒውሃምፕሽር ክፍለ ግዛት ተጉዘዋል። ባለፈው እሁድ ኒውዮርክ ውስጥ በግልጽ ሲንገዳገዱ የተስተዋሉት ክሊንተን አሁን ካመማቸው በደንብ እየዳኑ ነው ያሉት ሐኪማቸው በዩናይትድ ስቴትስ ፕሬዝደንትነት ለማገልገልም በሚገባ ብቁ ናቸው ሲሉ መስክረውላቸዋል። ክሊንተን ዛሬ ለጋዜጠኞች በሰጡት ቃል ቆይቼም ቢሆን የሐኪሜን ምክር ማዳመጤና ማረፌ ደስ ብሎኛል ብለዋል። ዶናልድ ትራምፕ ደግሞ የዘመቻ ክፍላቸው ባለፈው ሳምንት ያደረጉትን የጤና ምርመራ ውጤት በዛሬው ዕለት ይፋ አድርጓል። ለፕሬዝደንትነት መወዳደር የሚጠይቀው ጥንካሬ ያላቸው እሳቸው እንጂ ክሊንተን አይደሉም ማለታቸው ተጠቅሷል። በመጨረሻም
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በአትላንቲክ ውቅያኖስ የመጀመሪያው ብሔራዊ የባህር ሀብት ጥበቃ መታሰቢያ ክልል መቋቋሙን ዛሬ ይፋ አደረጉ። በዚህም በዩናይት ስቴትስ ሰሜን ምስራቃዊ ክፍል የኒው ኢንግላንድ ክፍል ጠረፍ ውቅያኖሱ ስር በትንሹ ወይም በጥቂቱ 12950 ካሬ ኪሎ ሜትር ስፋት ያለው ተራሮችና ሸለቆዎች ጥበቃ ይደረጋል ተብሏል። አድማጮች፣ በሰዓቱ የተያዘ ዜና ክፍለ ጊዜ በዚያ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ክፍል ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ለምሽቱ በርከት ያሉ ቅንብሮች ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ ያህል እናሰማችሁ።
ሀገራችን ውስጥ በኢትዮጵያ መንግስት ሲጨፈጨፉ የነበሩት ብዙ ሰዎች፣ ነፍሰ ጦር፣ ህጻን ልጆች፣ ሽማግሌዎች፣ ወጣቶች ከዩኒቨርሲቲ እየተባረሩ ነው። ለነሱ ይሄ ዓለም ምንም መፍትሄ መስጠት አልቻለም። ውጭ ሀገር ህዝቡ ሰላማዊ ሰልፍ ይወጣል። ከዛ ህዝብ የተደፈነ የነሱ ድምፅ በማሳየት በጣም ደስ ብሎኛል።
የሪዮ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ዛሬ ወዲህ ወደ ስቱዲያችን ብቅ ብሏል። በፌስቡክ የአድማጮች አስተያየት ያካተተ ቅንብር ቆየት ብሎ ይቀርባል።
ኢትዮጵያዊነት ዜጎች በመንግስታቸው ላይ ዋና አዛዥ መሆናቸውንና አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደርጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል? በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ጥረሽተናል።
አሁን ኢትዮጵያ ውስጥ የተፈጠረው ቀውስ ደግሞ ድንገት የተፈነዳ ነገር አይደለም። ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እንቢተኝነት ትግሉ ያደገው። ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባዜ ነው።
የቀደሙት ፕሮፌሰር ብርሃኑ አበጋዝ በእውቁ የዊሊያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉ ሊቀመንበር ናቸው። በበርካታ ኢትዮጵያ ነክ ጽሁፎቻቸውም ይታወቃሉ። አቶ በትሩ ገብረ እግዚአብሔር ሁለተኛ ላይ የሰማችኋቸው በዳላስ ቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ ናቸው። በምሽቱ በኢትዮጵያ ወቅታዊ ጉዳዮችና መጪ መንገድ ዙሪያ ባተኮረው ተከታታይ ውይይት የምትሰሟቸው ድምጾች ናቸው። በሁለተኛው አጋማሽ ሁሉም ይቀርባሉ። አሁን የዕለቱን አብይ ርዕስ
በኮንሶ አንዳንድ ቀበሌዎች ተሰማርቶ የነበረው የመከላከያ ሰራዊት ቢወጣም ከአካባቢው ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ነው ሲሉ ከኮንሶ የሕዝብ ተወካዮች አንዱ ነኝ ያሉት አስታውቀዋል። ለቀናት የወደቁ አስከሬኖችም እስከ ዛሬ ለማንሳት አልተቻለም ብለዋል። የደቡብ ክልላዊ መንግስት ቃል አቀባይ ግን ይህንን ያስተባብላሉ። ሕዝቡም እየተረጋጋና ወደ ዘወትር ውሎው እየተመለሰ ነው ብለዋል። ዘገባውን እነሆ።
በኮንሶ የተፈጠረውን ግጭት አስመልክቶ ከኮንሶ ህዝብ 23 ተወካዮች መካከል አንዱ መሆናቸውን የሚገልጹት አቶ ገመቹ ገንሴ እንደሚገልጹት ከሆነ በመሰረቱ የተቀየረ ነገር የለም። አንድ የተለወጠ ነገር ቢኖር የመከላከያ ሰራዊቱ ከአካባቢው ወጥቷል። ይሁንና በተነሳው ሰራዊት ፈንታ የተተካ የታጠቀ ኃይል አለ ነው የሚሉት።
ከሶስት የዞኑ ወረዳዎች የተመለመሉ ተዋጊዎች በአሁኑ ሰዓት ገርሰባ በሚባል ቦታ ሁለት ቀበላት ጋር በከባድ ውጊያ ላይ ናቸው። ከትላንትና ማታ ጀምሮ እስካሁን ድረስ ቀበሎቹ ጃርሶና ብርብርሳ ይባላሉ። ጃርሶና ብርብርሳ
አቶ ገመቹ አክለውም ግጭቱ በተቀሰቀሰባቸው አካባቢዎች እየተፈጸመ ነው ያሉትንም በሚከተለው መንገድ አብራርተዋል።
እስካሁን ድረስ አስክሬን ማንሳት አለመቻሉን ከዛሬ ድረስ አስክሬን ማንሳት አለመቻሉን ጭምር መግለጽ እፈልጋለሁ። አንድ ቦታ ላይ ስድስት አስክሬን እንዳለ ተደርሶበታል። እነዛን ስድስት አስክሬኖች እንዳይነሳ ሰራዊቱ አሁንም ቢሆን በከፍተኛ ሁኔታ እየተከላከለ ነው ያለውና ዛሬ ሶስተኛ ቀን ያስቆጠረ አስክሬን ነው። እንግዲህ ምን እንደሚሆን አይታወቅም። እንደዛ ስራቶችም በዝቷል። በአሁኑ ጊዜ እስካሁን ድረስ በትላንትናና በዛሬ ብቻ ወደ 8 ሰዎች ታስሯል። ሙላሌ መንግስቱና አዲሱ ሙሉ የሚባሉት ትላንትና ዕለት ተደብድቦ ታስሯል። ወደ 6 አርሶ አደሮችም እንደዚሁ ወደ ከብቶቻቸውን ለማየት በሚሄዱበት ጊዜ ታስሮ ዛሬ እህል እንኳን እንዳያገኙ የተደረገበት ሁኔታ አለ። ከዛ ጋር ተያይዞ በጣም የሚያሳዝነው ነገር ወደ 17 የማረኳቸው ሰዎች ብልታቸው ነው እየተቀጠቀጡ ለመግለጽ ራሱ በሚያሳቅቅ ሁኔታ ላይ ነው የሚገኘው እና በጣም የሚያሳዝነው ይሄኛው ደግሞ
የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን የዛሬውን የአካባቢውን ሁኔታ ለቪኦኤ ሲገልጹ እንዳሉት ሶስት መድረኮች ተዘጋጅተው ነበረ። እነዚህ ሶስት መድረኮች በአመራር በወጣቶችና ህብረተሰቡን የሚወክሉ ያሏቸው አካሎች በወቅቱ ሁኔታ ላይ ውይይት አድርገዋል ብለዋል። ህገ ወጥ ድርጊት ፈጽመዋል ባሏቸው አካላት ላይም መንግስት ህጋዊ እርምጃ እንዲወስድ ሀሳብ አቅርበዋል ብለዋል። በህብረተሰቡ ዘንድ አለ የሚሉትን እንቅስቃሴ በሚከተለው አኳን ገልጸውታል።
ዛሬ ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴን ያለው ህብረተሰቡ ማህበራዊ ህይወቱን ሊያስቀጥል የሚችልበት እድልና ሁሉም አካባቢ ላይ በተረጋጋ መልኩ ወደ ስራው የተመለሰበት አግባብ አለና ወደ ሌላ ቦታ የወጡም አካላት ተመልሰው ወደ ቀያቸው ሊገቡ የሚችሉበትን እድል እየተመቻቸን ያለው።
ወይዘሮ ሂክማ በግጭቱ ሳቢያ በንብረት ላይም ሆነ በሰው ህይወት ላይ ስለደረሰው ጉዳት ከትናንቱ የተለየ መረጃ ሊሰጡኝ እንደማይችሉ ገልጸውልኛል። አቶ ካሳይ አርካይዶ የተባሉ የአካባቢው ነዋሪ በበኩላቸው ዛሬ የሆነውንና ራሳቸው ደረሰብኝ ካሉት ጉዳት ጋር አዛምደው ለቪኦኤ ገልጸዋል።
ዛሬም አልቀነሰም ጦርነቱ። ምክንያቱም ፊት ለፊት ሰራዊት እየተዋጋ በኋላ ቤት ንብረቶች እያቃጠሉ ነው። ብዙ ንብረት ወድሟል። ብዙም ተፈናቅሏል ከቤት። ዛሬም ንብረቶች ብዙ እየተቃጠሉ ነው። በአይን እያየው ነው። ሩቅ ሆኜ እያየው ነው። እርሻ ላይ ያለው ይህል አሁን የእኛ አካባቢ ይህል መሰብሰቢያ ጊዜ ነው። ይህል ወቀት ወደ ቤት ሳይግባ ማሳ ላይ ያለው ይህል በሙሉ እየተቃጠለ ማሽላ፣ በቆሎ ሁሉ እየተቃጠለ ነው። እስከ ዛሬ
በሰው ላይ የደረሰ ጉዳት አለ እናንተ አካባቢ?
አዎ፣ እኔ አባቴ ጋር የተወሰነ ንብረት ነበረኝ። ከብትም ነበረኝ። አካባቢው ያለው ንብረት በሙሉ ተቃጥሎ አልቋል፣ ወድሟል። እንዳለ
የኮንሶ ህዝብ በሰገን አካባቢ ህዝቦች ዞን ሳይሆን ራሱን በሻለ የኮንሶ ህዝብን በሚያካልል በዞን ደረጃ የተዋቀረ የአካባቢ አስተዳደር እንዲቀዳጅ ጥያቄ አቅርቦ በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ውድቅ እንደተደረገበት ይታወሳል። ከኮንሶ ህዝብ ተወካዮች አንዱ እንደሆኑ የሚገልጹት አቶ ገመቹ የግጭቱ መንስኤ ይኸው ህጋዊ የህዝብ ጥያቄ ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በትናንትና ዕለት በነቀምት ከተማ ባልታወቁ ሰዎች በኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገልጿል። ከጉዳቱ በኋላ በአካባቢው የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማርራሉ። ጽዮን ግርማ ዝርዝሩን ይዛለች።
በነቀምት ከተማ ነዋሪ መሆኗን የገለጸችልን ወይዘሮ ሳዲያ ኢቲቻ በነቀምት ከተማ ነገሮች ከጊዜ ወደ ጊዜ እየተባባሱ መምጣታቸውንና ሰዎች ከዛሬ ነገ ድብደባና እስራት ይደርስብናል በሚል ፍርሃት ውስጥ እንደሚገኙ ትናገራለች። በዚህ ሁኔታ ውስጥ በትናንትና ዕለት ከምሳ ሰዓት በኋላ የኢትዮጵያ መንግስት ወታደሮች የሰፈሩበት ካምፕ ላይ ማንነታቸው ባልታወቁ ሰዎች ቦምብ መወርወሩንም ትገልጻለች።
ትላንትና በነቀምት ከተማ ውስጥ ደርጌ ክፍለ ከተማ የሚባል አለ፣ ወይንም 02 ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። እዛ ውስጥ እዛ የማይታወቅ እከሌ የማንለው ሰው ቦምብ በመወርወር አጋዚዎች፣ የሞቱ አጋዚዎች አሉ፣ በዛ ላይ የቆሰሉም አሉ። ቦታው እንግዲህ ወታደሮቹ ናቸው እዛ ካምፕ ውስጥ የሚኖሩት። ለነሱ ተብሎ ነው። ከአሁን በፊትም እነሱ አንዳንድ ነገር ሰዎች፣ ህዝቦች ጥያቄ ሊያነሱ ሲወጡ ቅድሚያ እነሱ ናቸው ወጥተው ሰዎችን መብታቸውን እንዳያወሩ የሚያደርጉት የሚገሉ የሚመቱት ያንን ለመበቀል ነው ይሄ ነገር የተከሰተው ነው የሚባለው። ግን ተጨባጭ የሆነ አካል እስካሁን እከሌ ነው የተባለ የለም። እንደፈነዳ ብቻ ነው እኛ የሰማነው የሞቱና የቆሰሉ እንዳለ ነው። ከዛም መንገድ ላይ ደግሞ እዛው ሰፈር ደርጌ ሰፈር ወይንም 02 ቀበሌ ውስጥ በዛ በኩል የሚያልፉ ሁላ ወንብ በፈነዳው ሰበብ ማለት ነው ብዙ ሰዎችን እየደበደቡ ትልቅ ትንሽ አሮጊት ሽማግሌ ሳይሉ ብዙ ሰዎችን እየደበደቡ ነበር። የታሰሩ ልጆችም አሉ እዛ ሰፈር ያሉት ማለት ነው።
በዚህ ፍንዳታ ምን ያህል ሰው እንደተጎዳ ትክክለኛ መረጃ እንደሌላት የምትናገረው ወይዘሮ ሳዲያ በሰዓቱ ግን አካባቢው ላይ ከፍተኛ ትርምስ እንደነበር ትገልጻለች። ሌላው የከተማው ነዋሪ ወጣት ጀማል ቶላ በነቀምት የማይፈጠር ነገር የለም፣ ከተማው በመከላከያ ፖሊሶች ቁጥጥር ስር በመሆኑ በመከላከያ ሰራዊቱና በነዋሪው መካከል ከፍተኛ ውጥረት እንዳለ ይገልጻል። የደረሰው አደጋም የዚህ ውጤት ነው ባይ ነው።
ስድስት ሰዎች በጣም ጉዳት ደርሶባቸዋል። አንድ ሰው እንደተረፈ ነው። ሌሎች ሪፈር የተደረጉ አሉ ወደ አዲስ አበባ። እዛ ውስጥ ተሰብስቦ ያሉ ነበሩ። እነዚህ አድማ በታኙም አጋዚውም የተለያየ የጦር ቡድን ተሰባስቦ እዛ ውስጥ ነው ቤዛቸው ማን ነው እና እዛ ላይ ነው ጥቃቱ ያነጣጠረው። ደግሞ በትንሹ የተጎዱት ደግሞ አንድ 20 ሰው ትንሽ የመቁሰል አደጋዎች ገጥመዋቸዋል። ስድስቱ ግን ሲሪየስሊ በጣም ተጎድተዋል። እና እንግዲህ ከሱ ጋር ተያይዞ ብዙ ድብደባ ነበር። እንግዲህ ሁሉም ኃላፊ መግዳሚ የሚደበደባል ደባ ደግሞ ሌባና ፖሊስ ህዝቡን መቀጥቀጥ ነው። አሪፉን፣ ወጣቱን፣ ህፃኑን፣ አዋቂውን ሁሉንም መቀጥቀጥ ነው፣ ማስፈራራት ነው። እና በቃ ምንም መንቀሳቀስ የማይቻልበት ሁኔታ ነበር። ፍተሻ በጣም 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 ከባድ ፍተሻ ነበረ። በስተት እንኳን መታወቂያ ጥሎ የወጣ ሰው በጣም ትልቅ አደጋ ውስጥ ይገባ ነበር። በትናንትና ሁለት ትርምስ ነው ብቻ እስከ ዛሬ ድረስ ትርምሱ የከፋ ነው።
የምስራቅ ወለጋ ዞን የደህንነት ጉዳይ ኃላፊ አቶ በዳሳ ጎበና ስለዚህ ጉዳይ ተጠይቀው በፍንዳታው የሞተ ታጣቂ እንደሌለ ይናገራሉ።
ቦምቤን ወራ ደርጌ በቀ ጀረሙት ቡና ነገኛ ጀር ቦምቤን አጭት ገንደርበሰኒ ኔ ደርበት ማማንበረኒ
ደርጌ በሚባለውና የጸጥታ ኃይል በሰፈረበት ቦታ ላይ ቦምብ ተወርውሯል። ማን እንደ ወረወረው ግን አይታወቅም። ከጸጥታ አስከባሪው ኃይል 3 ሰዎች ቆስለዋል። ከዚያ ውጪ የደረሰ ነገር የለም፣ የሞተም የለም።
ነዋሪዎቹ እንደሚሉት በነቀምት ከተማ ከዚህ አደጋ በፊት በአድማ የንግድ ቤቶቻችሁን ዘግታችኋል፣ የትራንስፖርት አገልግሎት መስጠት አቋርጣችኋል የተባሉ በከተማው የሚገኙ ነጋዴዎች እየታሰሩ ቅጣት እንዲከፍሉና ሁለተኛ በአድማ አልሳተፍም ብለው እንዲፈርሙ መገደዳቸውን ይናገራሉ። አቶ በዳሳ በበኩላቸው በአሁኑ ሰዓት የታሰረ የለም፣ የታሰሩትም ከእስር ተለቀዋል ብለዋል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በርከት ያሉ የትንታኔ ርዕሶች ይዘናል። ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። የኢትዮጵያ ፓርላማ መቀመጫዎች በሙሉ በገዢው ፓርቲና አጋዥ ድርጅቶች መያዛቸው ከወቅታዊ ሁኔታ አንጻር ሊጫወት ይገባው ነበር ያሉትን ሚና እንዳወሳሰበው ዶክተር አሸብር ወልደ ጊዮርጊስ አስታወቁ ይላል። የቀድሞ የግል ፓርላማ አባልና የፓን አፍሪካን ፓርላሜንት የክብር ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ለአሜሪካ ድምፅ እንዳብራሩት ፓርላማው ከስራ አስፈጻሚው ጋር የጋራ አጀንዳና ፕሮግራም አለው። የኢትዮጵያ ፓርላማ እስካሁን በወቅታዊ የአገሪቱ ሁኔታ ላይም አልተወያየም ብለዋል። እስክንድር ፍሬው ነው ዝርዝሩን የያዘው።
የበርካቶች ሕይወት የጠፋበት የኢትዮጵያ ወቅታዊ ሁኔታ በአገሪቱ ፓርላማ ርዕስ ሆኖ አልቀረበም። ይልቁን ፓርላማው ለሶስት ወራት በመደበኛ እረፍት ላይ ይገኛል። ይህ ጊዜ ደግሞ ተቃውሞዎች የቀጠሉበት፣ ግጭቶች የተካሄዱበት መሆኑ ታይቷል። እናም ፓርላማው ለምን በወቅታዊው ጉዳይ ላይ አልተነጋገረም በሚል ጥያቄ የሚያነሱ ወገኖች አልጠፉም። ከ2003 እስከ 2007 የዚህ ፓርላማ አባል ሆነው ያገለገሉትና በአሁኑ ወቅት የፓን አፍሪካ ፓርላማ የክብር ፕሬዝዳንት የሆኑት ዶክተር አሸብር ወልደ ጊዮርጊስ ሁኔታው ውስብስብ መሆኑን ይናገራሉ። ለዚህ ምክንያቱ ደግሞ ሁሉም መቀመጫዎች በገዢው ፓርቲ ኢህአዴግና በአጋር ድርጅቶቹ መያዛቸው እንደሆነ ያምናሉ። በዚያ የሚገኙት በአንድ በኩል የፓርቲ አባል የሆኑና ስልጣን ያላቸው፣ በሌላ በኩል ደግሞ የፓርላማ መቀመጫ የያዙ መሆናቸው ሁኔታውን እንዳወሳሰበው ነው ያብራሩ።
ፓርላማው አልተነጋገረበትም የሚለውን ለመደምደም መነሻ አይኖረኝም። ምክንያቱም አጋጣሚ ሆኖ የአንድ ፓርቲ ፓርላማ ነው ያለው። ይህ ፓርቲ ደግሞ ከአስፈጻሚውም ጋር የጋራ አጀንዳ ነው ያለው። የጋራ ፕሮግራም ነው ያለው። ከዚህ አኳያ የራሱ የሆነን ጉዳይ ዞ ጎላ ብሎ ለመውጣት እንፈጠርለት አጋጣሚ ላይኖር ይችላል። ግን በውስጥ በፓርቲ ደረጃና በመከር ቤት እንግዲህ ባላውቀውም አይዋዩበትም አይነጋገሩበትም ምልምነት የለኝም። ተቃዋሚ ፓርቲዎች ቢኖሩ ኑሮ በርግጥ ያው የተለየ ሐሳብ የተለየ ነገር ይወጣና ወደ ሚዲያውም ወደ ምንም ይሄድ ነበር። አሁን አንድ ፓርቲ ስለሆነ ያው የፓርቲ ዲሲፕሊን ተከትለው ስለሚሰሩ በዚያ ተውጦ ቀርቶ ካልሆነ አይነጋገሩበትም የምልምነት አይኖረኝም።
እዚህ ላይ ግን ዶክተር አሸብር ለምሳሌ እንግዲህ ፓርላማው መነጋገሩ በራሱ ተነጋግረበት መባሉም የሚያስተላልፈው መልእክት የሚኖረው እንድምታ አለ። ስለዚህ አንድ ፓርቲ አባላት ብቻ መሆናቸው የፓርላማው አባላት ነው እንዳይነጋገሩ ወይም በይፋ ተወያይተው ለህዝብ እንዳያሳውቁ ያረጋቸው ነው ይያሉኛሉት። ተቃዋሚዎች ቢኖሩ ወይ የግልጮች ቢኖሩ ኖሮ እዛ ውስጥ ምናልባትም ፓርላማው በጉዳዩ ላይ በይፋ ተነጋግሮ ሲነጋገር ይታይ ነበር።
አሁን ባለው ሁኔታ ላይ ሆነን ነው መነጋገር ያለብን። ባለው ሁኔታ ላይ ሆነን ስንነጋገር ገዢው ፓርቲና አጋሮቹ ናቸው ያሉት ምክር ቤት እና ሰሞኑን የተደረገው ያደግ ስራ አስፈጻሚም ሆነ ያደግ ማከላይ ኮሚቴ ስብሰባ እዚህ ምክር ቤት አባልም የሆኑት እዚያም አባላት ናቸው። ከዚህ አኳያ አልተነጋገሩበትም በይፋም አልወጡም ለመናገር ይከብዳል። እና ብዙዎቹ እዚያም አሉበት እዚህም አሉበት። ለዚህ ከዚህ አኳያ ለወደፊቱ ልታሰብበት የሚገባው ዳይቨርሲፋይድ የሆነ የተለያየ ሀሳብ እንድንጸባረቅ በምርጫው ወቅት የተፈጠረው ሁኔታ ተቀይሮ ያ አስተሳሰብ መጣበትን መንገድ መስራት የሚያስፈልግ ይመስለኛል።
በአማራና በኦሮሚያ ክልሎች ያሉ ቅሬታዎችና ብሶቶች በግልጽ ከሚነገረው የሰፉ እንደሆኑ ዶክተር አሸብር አስረድተዋል። የወልቃይትን ጥያቄ በምሳሌነት በመጥቀስም በአማራ ክልል ተወላጆች ላይ የደረሱ ሌሎች በደሎች መገለጫ ሊሆን እንደሚችል ተናግረዋል።
ከወልቃይት ሰፋ ያለ እኔ የማምነው የኢትዮጵያ ብሔር ብሔረሰቦች በሕገ መንግስታችን መሰረት የትም ዞሮ የመኖር የትም ሄዶ ሀብት ማፍራት መብት አላቸው። ሕገ መንግስቱ ያኔ እንደነገራል። ከዚህ አኳያ እኔ ምናልባት በእኔ እምነት የአማራ ክልል ተወላጆች በአንዳንድ ክልሎች አካባቢ ተገፍተዋል። ሀብታቸው ተነጥቆ ተዘርፎ ተገፍተው የወጡበት ሁኔታ አለ። ድፍን የኢትዮጵያ ሕዝብ የሚያውቀው ነው። ይህ ደግሞ ምናልባት ያንን አስተሳሰብ አሁን ወልቃይት ትግራይ ሂዶ ከሆነ ትግራይ ኢትዮጵያ ነው፣ ወልቃይት አማራ ቢሆን አማራ ኢትዮጵያ ነው። አሁን እዚያ ደረጃ ደርሶ ሕዝብ እስከ መጋደል እስከ መጠፋፋት የሚያደርስ ነገር ሊኖር አይገባም። የሚያስፈልግ ነገር ካለ በውይይት በጣም በሰለጠነ መንገድ ሕገ መንግስቱን እና ሕገ መንግስቱን መሰረት አድርጎ ከዚያ መፍታት ይቻል ነበር። ምናልባት ሆድ እንድብሰው ያደረገው በሌላ አካባቢ የአማራ ተወላጆች የደረሰባቸው ችግር ወደዚህ ደረጃ ያደረሳቸው ነው ይመስለኝ። ይህንንም መልሶ ሬዚዮን ማድረግ የሚያስፈልገው ይመስለኛል።
ተመልሶ መታየት አለበት።
ተመልሶ ታይቶ በሕገ መንግስቱ መሰረት መብቱ ካልተከበረለትና ያ መብቱ ተነጥቆ ከሆነ ያንን መልሶ ወደ ነበረበት መመለስ ያስፈልጋል።
ለህዝቡ ጥያቄዎች መልስ ከመስጠት አንጻር መንግስት ግልጽ መሆን እንዳለበትም ዶክተር አሸብር አሳስበዋል።
አሁን አንዳንድ ቦታዎች ላይ የተጀመረው ችግር እየሰፋ ሲሄድ አሳሳቢ ነው የሚሆነው። ይህንንም እንግዲህ በመንግስት ደረጃ በስፋት ከህዝብ የተነሱ ጥያቄዎችን የተደመጡ ችግሮችን ለይቶ አውቆ እያንዳንዳቸውን አድሬስ ማድረግ ያስፈልጋል። አሁን የሚፈታውን አሁኑኑ ኢሚዲየትሊ መፍታት ያስፈልጋል። ቀጣይ ጊዜ የሚጠይቁትን አሁንም ከህዝብ ጋር ተወያይቶ ይህንን በዚህ ጊዜ እንፈታለን፣ ያኛውን በዚያ ጊዜ፣ የረጅሙ ጊዜ ደግሞ መፍታት የማይችለውንም አንዳንዴ ምንድን ነው የሚባለው ከጣፋጭ ውሸት መራራ እውነት ይሻላል የሚባል ነገር አለ። ማትችለውንም ማትደራደርበትን ጉዳይ ካለ ከህገ መንግስት አኳያ ከህግ አኳያ የማትችለውም ነገር ካለ መዋሸት ማባበል አያስፈልግ። በቀጥታ ይሄ ነው። አንዳንድ የህገ መንግስታዊ ትርጉም የሚያስፈልጋቸው ነገሮች የሚነሱ ከሆነ ያንን ከህገ መንግስቱ አኳያ አይቶ ወደፊት ደግሞ ጊዜ ወስዶ ማስተካከል።
የኢትዮጵያ ፓርላማ ማለትም የህዝብ ተወካዮች ምክር ቤት ከረፍት የሚመለሰውና የ2009 የመጀመሪያ ስብሰባውን የሚያካሂደው በያዝነው መስከረም የመጨረሻ ሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣዩ የመጽሔት ርዕስ እንሻገራለን። ወደ ኤርትራ ጉዳይ ነው የሚወስደን። ኤርትራ ራሷን እንደ ዳዊት፣ ዩናይትድ ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ረዳት ሚኒስትሯ ትናንት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በኤርትራና በአሜሪካ መካከል ያለው ግንኙነት ዋሽንግተን እንዲኖር የምትፈልገውን አይነት አለመሆኑን ነው የተናገሩት። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ የማኝነት መድረክ ላይ ቀርበው የተናገሩ ሌሎች ምስክሮችም የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫና የየራሳቸውን የመፍትሄ ሀሳቦችም አቅርበዋል። የኤርትራን መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ፣ ኒውዮርክ ወደሚገኘው የኤርትራ ሚስዮንና ወደ አስመራም ደውለን ያደረግናቸው ሙከራዎች ለጊዜው አልተሳኩም። በሌላ በኩል ግን የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ ላይ በኤርትራ ላይ የተካሄደውን የትናንቱን እማኝነት ቅንነት ከጎደለው መረጃ የተነሳ ሲል ሰይሞታል። ሰለሞን አባተ ዝርዝሩን ይዟል።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ቀዳሚዋ እማኝነት ሰጪ ነበሩ። በትናንቱ የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ ስር በሚገኘው ንዑስ ኮሚቴ ፊት ቀርበው ንግግራቸውን የጀመሩት ኤርትራ ከ25 የነጻነት ዓመታት በኋላ ዛሬ የምትታወቀው በፍልሰቷና በተበላሸ የሰብአዊ መብቶች አያያዟ ነው ሲሉ ነበር። በተለይ የፍልሰት ጉዳይ ላይ ልዩ ጫና ሰጥተው ነው የተናገሩት። ረዳት ሚኒስትር ቶማስ ግሪንፊልድ በዚህ እማኝነታቸው ወቅት 3 ሚሊዮን እንደሚሆን ከሚገመተው የኤርትራ ሕዝብ 5000 የሚሆኑ ዜጎቿ የተባበሩት መንግስታት ድርጅትን ግምት ነው የጠቀሱት በየወሩ ወደ ስደት እንደሚጎርፉ ተናግረዋል። ብዙዎቹ ደግሞ እጅግ አደገኛ ለሆኑ አፍሪካ አቋራጭና ሜዲቴራንያን ባህርን ለመሳሰሉ አደገኛ መንገዶች ራሳቸውን እያጋለጡ እንደሚጓዙ ጠቁመዋል። አንዳንዴም ጨካኝ አረመኔ ነው ያሏቸው አሸጋጋሪዎች እጆች ላይና ደህንነት የሌላቸው ጀልባዎች ላይ እየወደቁ ኤርትራ እየደማች ነው አሉ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ።
The country is hemorrhaging its youth. In a country that has never known an election,
ሀገሪቱ ወጣቶቿን እየደማች ነው። ምርጫ ምን እንደሆነ ጨርሶ በማታውቅ ሀገር ውስጥ ኤርትራውያን ድምጻቸውን በእግር እየሰጡ ነው።
ኤርትራውያኑ እየሸሹ የሚወጡት ማለቂያ የሌለውን ወታደራዊ ምልመላ ወይም ብሔራዊ አገልግሎት፣ የሃይማኖት ማሳደድና ሌሎችም የሰብአዊ መብቶች ጥሰቶችን እንዲሁም ድህነትን መሆኑን ሚስ ቶማስ ግሪንፊልድ ዘርዝረው በኤርትራና በአሜሪካ መካከል ያሉት ግንኙነቶች የሚመረኮዙት በእነዚህ ሁኔታዎች ላይ ነው ብለዋል። ዩናይትድ ስቴትስ መሰረታዊ የሆኑ ተቃርኖዎች ካሏት ሀገሮች ጋርም ቢሆን በጋራ በሚያራምዷቸው ዓለም አቀፍ ጉዳዮች ወይም ጥቅሞች ላይ ግን በአጋርነት ለመስራት እንደምትፈልግ ረዳት ሚኒስትሯ ተናግረዋል። ኤችአይቪ ኤድስና ወባን ለመዋጋት፣ የትምህርት ስርጭትን ለመደገፍ፣ ሁከተኛ ጽንፈኝነትን ለመፋለም፣ አስተዳደርን ለማጠናከር በቢሊዮኖች የሚቆጠሩ ዶላሮችን ሀገራቸው እንደምትለግስ ቶማስ ግሪንፊልድ አስታውሰዋል።
In Eritrea, that's not the case. And that's because of the decisions of the Eritrean government.
ኤርትራን በተመለከተ ግን ሁኔታው እንዲህ አይደለም። ይህ የሆነው ደግሞ በኤርትራ መንግስት በራሱ ውሳኔዎች ምክንያት ነው።
የዛሬ 11 ዓመት የኤርትራ መንግስት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ፣ ሌሎች ለጋሾችና መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች እንዲወጡ፣ ቀጥሎም የዩናይትድ ስቴትስ የመከላከያ አታሼ ቢሮ እንዲዘጋ ማዘዙን ረዳት ሚኒስትሩ አስታውሰው በዚህ ምክንያትም በሁለቱ ሀገሮች መካከል መተጋገዝ እንደሌለ፣ ወታደራዊ ግንኙነት እንደሌለ፣ በአውሮፓውያኑ የዘመን አቆጣጠር ከ2010 ዓ.ም ወዲህ አሜሪካ አስመራ ላይ አምባሳደር እንደሌላት የተናገሩት የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ይህ እኛ እንዲኖር የምንሻው አይነት ግንኙነት አይደለም ብለዋል።
Eritrea is one of the poorest countries on earth. It is located in a volatile and strategic neighborhood on the Red Sea.
ኤርትራ በምድር ላይ ካሉት እጅግ ደሃ የሚባሉ ሀገሮች አንዷ ነች። ነውጥ በበዛበትና ስትራቴጂያዊ በሆነው ቀይ ባህር ላይ የምትገኝ ሀገር ነች። ኤርትራ ራሷን እንደ ዳዊት፣ ዩናይትድ ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው።
ከኤርትራ የሚጎርፈው ሰው የሚሰደደው በከፊል በሀገሪቱ የመጣኔ ሀብት ሁኔታዎች ምክንያት ቢሆንም ሰውን የሚገፋው ግን የሰብአዊ መብቶች አያያዟ መሆኑን አስታውቀዋል። ባለፉት 10 ዓመታት አሉ ረዳት ሚኒስትሯ፣ የኤርትራ መንግስት ጋዜጠኞችን፣ የፖለቲካ ተቃውሞ አባላትንና ሀሳባቸውን መግለጽ የሚፈልጉ ሌሎች ሰዎችንም አስሯል። መንግስቱ በአውሮፓውያኑ የዘመን አቆጣጠር በ2001 ዓ ም የዛሬ 15 ዓመት መሆኑ ነው በሀገሪቱ ውስጥ ምርጫ እንዲደረግና ህገ መንግስቱ ስራ ላይ እንዲውል የጠየቁ ለውጥ ፈላጊ ሚኒስትሮችንና ሌሎችም ታዋቂ ሰዎችን ያለ ክስ መያዙን አስታውሰዋል። ከእነዚያ ሰዎች ብዙዎቹ ዛሬም እስር ላይ እንደሚገኙ ጠቁመዋል ግሪንፊልድ። ረዳት ሚኒስትሯ ካነሷቸው ነጥቦች መካከል መንግስቱ ለወታደራዊ ምልመላው ሰበብ የሚያደርገው ከኢትዮጵያ ጋር የገባበትን ጦርነትም ሰላምም የሌለበትን ሁኔታ እንደሆነ ተናግረዋል። ኤርትራ ከሌሎችም የአካባቢው ሀገሮች ጋር ያሏትን ግንኙነት የተቋቋሙት ሚኒስትር ግሪንፊልድ ባለፉት 2 ዓመታት ኤርትራ ለአልሻባብ ድጋፍ መስጠቷን የሚያሳይ ሪፖርት ከተባበሩት መንግስታት ድርጅት ቃኝ ቡድን አለመቅረቡን ተናግረዋል። ይሁን እንጂ የድርጅቱ የሶማሊያና የኤርትራ ቃፊር ቡድን ገብቶ ምርመራ እንዲያካሂድ አለመፍቀዱ ሀገሪቱ የተጣሉባትን የጦር ማዕቀቦች ስለማክበር አለማክበሯ በቂ መረጃ እንዳይገኝ ማድረጉን አመልክተዋል። ከኤርትራ ጋር ሀገራቸው ያሏት ግንኙነቶች እንዲህ ቀላል ባይሆኑም አሜሪካ የዲፕሎማሲና ሌሎችም ግንኙነቶቿን ማቋረጥ እንደማትፈልግ ገልጸዋል።
Surprisingly, there has been some progress, albeit limited. In recent years, Eritrea has made some efforts to engage with the international
community. በሚያስደንቅ ሁኔታ ኤርትራ ውሱን ቢሆንም አንዳንድ መሻሻሎችን እያሳየች ነው። በቅርብ ዓመታት ከዓለም አቀፉ ማህበረሰብ ጋር ለመነጋገር አንዳንድ ጥረቶችን አድርጋለች።
ከነዚህ ጥረቶች መካከል ረዳት ሚኒስትሯ የዘረዘሯቸው ኤርትራ የመንግስታቱ ድርጅት እንቅስቃሴዎችን ለመዝጋት አሳልፈው የነበረውን ውሳኔ ማጠፏ፣ አንዳንድ ዓለም አቀፍ ድርጅቶች እንዲመለሱ መፍቀዷ፣ ከያዘቻቸው የጅቡቲ የጦር እስረኞች 4ቱን በቅርቡ መልቀቋ ይገኙባቸዋል። ኤርትራ ከአውሮፓ ህብረት ጋር በልማት መስክ ለመስራት ይበልጥ ክፍት መሆኗን፣ ጥቂት ዓለም አቀፍ ጋዜጠኞች እንዲገቡ መፍቀዷን ተናግረዋል። ስለ ኤርትራ ህዝብ ብርታ ታትም አድናቆታቸውን ገልጸዋል። ሊንዳ ቶማስ ግሪንፊልድ
I have to say I'm impressed by the resiliency of the Eritrean people. Eritrea and Eritreans pride themselves in self-reliance in the face of adversity.
በኤርትራ ህዝብ ጉዳት ቻይነት እደነቃለሁ። በአስቸጋሪ ሁኔታዎች ውስጥ ሆነው ኤርትራና ኤርትራውያን ራሳቸውን በመቻላቸው ራሳቸውን አክርተዋል። ለሰላምና ለብልጽግና ትልቁ መሰናክል የተደቀነባቸው በራሳቸው መንግስት ነው። ወደ እድገት በሚያደርጓቸው ትናንሽ እርምጃዎች እኛም መነቃቃት ይሰማናል።
ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ በንግግራቸው ማጠቃለያ የኤርትራ መንግስት ማለቂያ የሌለውን አገራዊ አገልግሎቱን እንዲያቆም፣ የፖለቲካ እስረኞችን እንዲፈታ ጠይቀዋል።
If given the opportunity to be heard and to fully and freely participate in their government, I truly believe that the people of Eritrea can do
ለመደመጥ እንዲሁም በመንግስቱ ውስጥ በመሉ ሁኔታና በነጻነት እንዲሳተፍ እድሉ ከተከፈተለት የኤርትራ ህዝብ ትልልቅ ነገሮችን እንደሚያከናውን አምናለሁ። ያ ቀን እንዲመጣም እናፍቃለሁ።
የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ የአፍሪካ የዓለም አቀፍ ጤና የሰብአዊ የዓለም ሰብአዊ መብቶች አያያዝና ዓለም አቀፍ ድርጅቶች ንዑስ ኮሚቴ ሊቀመንበር የኒው ጀርሲው እንደራሴ ክሪስ ስሚትም ረዳት የውጭ ጉዳይ ሚኒስትሯ ከሰጡት ማብራሪያ ጋር የተቀራረበ መልእክት ያለው ንግግር አድርገዋል። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ መድረክ ላይ እማኝነታቸውን ከሰጡ መካከል በሰሜን አሜሪካ፣ በአውሮፓና በመካከለኛው ምስራቅ የሚገኙ ኤርትራውያን፣ የኤርትራ ኦርቶዶክስ ቤተ ክርስቲያን የውጭ ግንኙነቶች ዳይሬክተር አባት አትናቴዎስ ሀብቱ ገብረአብ ባለ ፒኤችዲ ናቸው፣ ማብራሪያ ሰጥተዋል። የአትላንቲክ ካውንስል የአፍሪካ ማዕከል ምክትል ዳይሬክተር ብራንዊን ብሩተንም በሶማሊያ እስላማዊ ፍርድ ቤቶች ኅብረት መባረር ለአልሻባብ መፈጠር ሁኔታዎችን እንዳመቻቸ አስታውሰው የኤርትራ ጉዳይ በጥንቃቄ እንዲያዝ መክረዋል። የኤርትራ ችግር ነው መድኃኒቷም ይህ ነው ያሏቸውን ሐሳቦቻቸውን እማኞቹ ለተወካዮች ምክር ቤቱ ኮሚቴ በዝርዝር አብራርተዋል። መድረኩ በአመዛኙ የኤርትራ መንግሥት በሰብአዊ መብቶች አያያዝ የተከሰሰበት እማኝነቶች የተሰሙበት ነበር። የኤርትራን መንግሥት ምላሽ ለማግኘት ወደ አስመራ፣ ዋሽንግተን ዲሲም ወደሚገኘው የኤርትራ ኤምባሲና ወደ ኒውዮርክ የተባበሩት መንግሥታት ሚስዮንም ደውዬ ነበር። ባለሥልጣናቱን ለጊዜው በቀጥታ ማግኘት ባይሳካልኝም መልእክቶችን ደጋግሜ ትቻለሁ። እስካሁን የደረሰኝ ጥሪ የለም ስቱዲዮ እስከገባሁ። በጥረቴ ቀጥላለሁ። ለማንኛውም ግን አንድ ለኤርትራ መንግስት ቅርበት አለው ወይም ድጋፍ ይሰጣል የሚባል የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ ትናንት በተወካዮች ምክር ቤቱ የተሰማውን እማኝነት ቅንነት ከጎደለው መረጃ የተነሳ ብሎታል። ተጨማሪ መረጃ ከዌብሳይታችን ላይ ያገኛሉ። በነገራችን ላይ የኤርትራ ህዝብ ቁጥር 6.5 ሚሊዮን መሆኑን የሲአይኤ እና የተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ የያዙት መረጃ ይጠቁማል።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። በዩናይትድ ስቴትስ ሙስሊም አሜሪካውያን ብዙ ጊዜ የሚታዩት የሪፐብሊካን ፓርቲው ደጋፊዎች ተደርገው ነው ሲል ይንደረደራል። በአሁኑ ጊዜ ግን ይበልጥ ወደ ዲሞክራቶቹ እያዘመሙ መጥተዋል። በመጪው ህዳር ወርም ፕሬዚዳንታዊ ምርጫው ላይ ለዲሞክራቷ ሂላሪ ክሊንተን ይሆናል ድምፅ የሚሰጡት ተብሎ ተጠብቋል። ባልደረባችን ሞሱድ ፋሪቫር ለአሜሪካ ድምፅ ያጠናቀረውን ዘገባ ሰለሞን ክፍሌ እንዲህ አቀናብሮታል።
እዚህ ከዋሽንግተን ዲሲ ወጣ ብሎ የሚገኘው መስጂድ ከዲሞክራቲክ ፓርቲው ጠንካራ ይዞታ በጣም ርቆ ነው ያለው። ፎልስ ቸርች ቨርጂኒያ በሚገኘው በዳር አልሂራጅ መስጊድ የሚሰባሰቡ አማንያን አብዛኞቹ በአንድ ወቅት ድምፅ የሰጡት ለሪፐብሊካን ነው። ዛሬ ግን ለዋይት ሃውስ ቤተ መንግሥት በሚካሄደው ፕሬዝደንታዊ ውድድር ተቀናቃኛቸውን ሪፐብሊካን ዶናልድ ትራምፕን ለማስቆም ሲሉ ብቻ ድምፅ የሚሰጡት ለሂለሪ ክሊንተን እንደሚሆን ይናገራሉ። አዝሚ ረህማን አንደኛው ሙስሊም አሜሪካዊ መራጭ ናቸው።
ሁላችንም አንድ አይነት አስተሳሰብ ያለን ይመስለኛል። በእኛ ላይ እየተካሄደ ያለውን የፕሮፓጋንዳ ዘመቻ ከተመለከትን በዚያ የምንስማማ አንሆንም።
It's critical that we don't bring Islamophobia to the White House. So I think that's why
የእስልምና እምነት ተከታይ ፍራቻ ወደ ዋይት ሃውስ እንዳይገባ ማድረጉ ወሳኝ ነው። ለዚህም ይመስለኛል ሙስሊሞች ሁሉ ለመምረጥ ያልተመዘገቡ ካሉም ተመዝግበው የዲሞክራቲክ ፓርቲውን እጩ እንዲመርጡ የምንፈልገው።
የዳር አልሂራጅ መስጊድ ወጣቶች አስተባባሪ ፋዚያ ዲን በበኩላቸው በየአርቡ ጸሎት ላይ በበጎ ፈቃድ የተሰማሩ ወጣቶች ሴት መራጮችን እንዲመዘግቡ ይጠይቃሉ። በዚህ ዘመቻ በመላ ዩናይትድ ስቴትስ 1 ሚሊዮን ሙስሊም መራጮችን ለመመዝገብ ታቅዷል። ሲስተር ፋዚያ ድምጻቸውን ከፍ አድርገው የሚያስተላልፉት መልእክት ደግሞ ቀላል ነው።
This is an important year. Well, you have Clinton.
ይህ አመት ወሳኝ አመት ነው። በአንድ በኩል ክሊንተን ቀርበዋል፣ በሌላ በኩል እኚህ ትራምፕ የሚባሉ እብድ ሰው ይገኛሉ። ለዚህ ነው እጅግ አስፈላጊ አመት ነው ያልኩት። እኛ ድምጽ ካልሰጠን፣ በምርጫው ካልተሳተፍን ትራምፕ ወደ ቤተ መንግስቱ ሊገቡ ይችላሉ።
አብዛኞቹ በዩናይትድ ስቴትስ የሚገኙ ሙስሊሞች እንደ ጋያና ተወላጁ ሙስሊም አሜሪካዊ ስደተኞች ናቸው። የህዝብ መለኪያ አስተያየቶች ካሉት 3.5 ሚሊዮን ሙስሊም አሜሪካውያን አብዛኞቹ ይበልጥ ያዘነበሉት ወደ ዲሞክራቲክ ፓርቲው ነው። ተራማጅ አስተያየቶችም አሏቸው። እንደ አውሮፓውያኑ የዘመን አቆጣጠር በ2000 ዓ.ም ሙስሊም አሜሪካውያን ግልብጥ ብለው ወጥተው ድምፅ የሰጡት ለጆርጅ ደብልዩ ቡሽ እንደነበር ይታወሳል። የዚያን ዓመቱ ፕሬዝደንታዊ ምርጫ የተለየ ነበር ይላሉ የጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤክስፖዚቶ።
Historically, the Democratic Party was seen much more as a party of people.
በታሪክ እንደምናየው ዲሞክራቲክ ፓርቲው እንደ ህዝብ ፓርቲ ነው ይቆጠር የነበረው። ይበልጥ አሳታፊ፣ ከሪፐብሊካን ፓርቲውን በተሻለ ሁሉን የሚያሳትፍ ተደርጎ ነው የሚታየው። አሁንም ያ አመለካከት ያለ ይመስለኛል በብዙዎች ዘንድ።
ሙስሊም አሜሪካውያንን በተለይ ወደ ዲሞክራቲክ ፓርቲው በገፍ እንዲጎርፉ ያደረገው ምክንያት የሪፐብሊካን ፓርቲውን ወክለው የቀረቡት ዶናልድ ትራምፕ በየጊዜው የሚናገሩትና የሚሰጡት አስተያየት በብዙዎች ዘንድ ጸረ ሙስሊም ተደርጎ መቆጠሩ ነው። ምንም እንኳ የሙስሊም አሜሪካውያኑ ድምፅ አነስተኛ ቢመስልም ታዲያ ሙስሊሞች በብዛት በሚኖሩባቸው የዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች ማለት በፍሎሪዳ፣ በኦሃዮ፣ በቨርጂኒያ፣ በሚሽገንና በፔንሲልቬንያ ለውጥ ሊያመጡ እንደሚችሉ ይታመናል። ፋዚያዲን እንዲህ ይላሉ።
It could be the Muslims in that swing state would make the difference. That 1% again is going to be
በነዚህ ክፍለ ግዛቶች ያሉ ሙስሊሞች ለውጥ ሊያስገኙ ይችላሉ። በተለይ የምርጫ ውጤት በሁለቱ ተወዳዳሪዎች መካከል በጣም ከተቀራረበ 100% ድምጽ እንኳን ከፍተኛ ለውጥ ያመጣል።
የፖለቲካ ምሁራን ግን የሙስሊም አሜሪካውያኑ ማህበረሰብ ወደፊት እያደገ ሲሄድ የፖለቲካ እምነታቸውም ይበልጥ እየሰፋ ይሄዳል። ያም ለዲሞክራሲና ለማህበረሰቡ ጠቀሜታ ይኖረዋል ሲሉ በጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤስፖዚቶ ያስረዳሉ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን 3 ሰዓት ከ45 ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። ቀዳሚ ወዳደረግነው ዘገባ እንወሰዳችሁ። በሪዮ ኦሊምፒክስ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹን ወደ ላይ በማጣመር በኢትዮጵያ የዜጎች መብት ጥሰት ተቃውሞ ምልክት ያሳየው ሯጩ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የያዘውን በፖሊሲና በሕዝብ አስተያየት ክበቦች ለየት ያለ ሩጫ በትናንትናው ምሽት ዘግበንላችኋል።
የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የምክር ቤት አባላትና ከዓለም አቀፍ የመገናኛ ብዙሃን ጋር የሚደረግ መሆኑ በዚህና በሌሎች ተያያዥ ርዕሶች ላይ ላተኮረ ቃለ ምልልስም ዛሬ ወደ ስቱዲዮችን ጎራ ማለቱን ቀደም ብለን ጠቁመናል። በፌስቡክ አድማጮች ያደረሱና አስተያየቶች አካቶ ሄኖክ ሰማግዜር ተከታዩን አቀናብሯል።
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ፈይሳ ሌሊሳ በሪዮ የኦሊምፒክ ውድድር ላይ የብር ሜዳሊያውን ሲያሸንፍ እጆቹን ወደ ላይ አድርጎ የኢትዮጵያ ውስጥ በኦሮሚያ እንደዚሁም በተለያዩ አካባቢዎች ያሉ ተቃውሞዎችን ለዓለም ሕዝብ ያሳየ ኢትዮጵያዊ አትሌት ነው። እዚህ ስቱዲዮ ይዘነዋል ፈይሳ ሌሊሳን። እንኳን ደህና መጣህ ወደ ዋሽንግተን ዲሲ። ከሪዮ ወደ ዩናይትድ ስቴትስ ገብተሃል። ሰሞኑን እዚህ ዋሽንግተን ዲሲ አካባቢ ደግሞ ስትሮጥ ነበር፣ ኮንግረስ ሄደህ ነበር፣ የኮንግረስ ሰዎችን አነጋግረሃል፣ በተለያዩ የመገናኛ ብዙሃን ደግሞ መረጃዎችን ስታቀርብ ነበረ። እስቲ እዚህ ዋሽንግተን ዲሲ ሰሞኑን ስታደርግ የነበረውን እንቅስቃሴ ግለጽልኝ።
እኔ እንቅስቃሴ ያደረግኩት ለጋዜጠኞች ፕሬስ ኮንፈረንስ ላይ ተገኝቼ እኔ ለምን እንዳደረግኩ ነው የነገርኳቸው።
እንግዲህ በቀጥታ ከፈይሳ ጋር እናንተ የምትወያዩበት መድረክ ነው ይሄ። ጥያቄዎቻችሁን አት ቪኦኤ አማሪክ ላይ አቅርቡ፣ ፈይሳም እዚህ ሆኖ ጥያቄዎቻችሁን ይመልስላችኋል። በቅድሚያ ሪዮ ላይ ለምን እንዳደረከው እጅህን አጣምረህ ከራስ በላይ ምልክት ያሳየህበት ለምን እንዳደረከው ገልጸህልናል። አይምሮህ ውስጥ ያኔ ይብላላ የነበረው ነገር ምንድን ነው? ሩጫውን ስትሮጥ እና ደግሞ ይህን ምልክት ስታሳይ?
እኔ እየሮጥ ብዙ ነገር እያሰብኩ ነበረ። ደስተኛ ሆኜ ማሮጥኩም፣ ምክንያቱ እኛ አገር ላይ በጣም ከባድ ጭፍጨፋ ነው ህዝባችን ላይ በኢትዮጵያ መንግስት የደረሰበት። ስለዚህ እዛ አካባቢ ደርሼ ተቃውሞ በሰላማዊ መንገድ ማሳየት እያሰብኩ ነው የምሮጠው። ለእኔ ተሳክቶ እሱን ነገርን በማሳየት ደስ ብሎኛል። አዘን ነው የተሰማኝ፣ ምንም ደስታም አልተሰማኝም።
እንግዲህ በርካታ ኢትዮጵያውያን በተለይ እዚህ ዋሽንግተን ዲሲ ከመጣ በኋላ እንደዚሁም ደግሞ ሪዮ ኦሊምፒክ ላይ የኢትዮጵያን ሁኔታ የዜጎችን የሰዎችን ሁኔታ ለዓለም በመናገርህ በጣም በርካታ አድናቆቶች፣ አሁን ራሱ ጆሲማን ምን እያለ ነው አኮራሃይን ደህና ነህ ወይ በልልኝ ብሏል ፌስቡክ አት ቪኦኤ አማሃሪክ ላይ። ፈይሳ በጣም አኩርተህናል፣ ጀማል መሐመድ የሰጠው አስተያየት ነው። ብዙ ሰዎች አንተ በሰራኸው ስራ ኮርተዋል። አንተ ምን ይሰማሃል? ይሄንን ለዓለም ህዝብ በማቅረብህ እና ደግሞ ለዚህ ቦታ በመብቃት ምን ይሰማሃል?
እኔ በጣም ደስ ብሎኛል። የተጨቆነ ህዝብ ድምጻቸው የታፈነ ሀገራችን ውስጥ በኢትዮጵያ መንግስት ጨፈጨፉ የነበሩት ብዙ ሰዎች ነፍሰ ጦር የጻል ልጆች ሽማግሌዎች ወጣቶች ከዩኒቨርሲቲ እየተባረሩ ነው ለነሱ ይሄ ዓለም ምንም መፍትሄ መስጠት አልቻለም ወጭ ሀገር ህዝቡ ሰላማዊ ሰልፍ ይወጣል ከዛ የተደፈነ የነሱ ድምጽ በማሳየት በጣም ደስ ብሎኛል
እንግዲህ አንድ አስተያየትም የደረሰን ከዚ ኢየሱስ ዘሙላቱ የህዝቦች ድምጽ ነህ የሚል ነው ይሄም መናገር ያልቻሉትን ለአደባባይ ማምጣት መቻለህን አስመልክቶ የሰጡት አስተያየት ነው ኢትዮጵያ ውስጥ ብመለስ አደጋ ይደርስብኛል ብለሃል አሁን ደግሞ እዚህ ወደ ዩናይትድ ስቴትስ ነው የመጣው ብትመለስ ምን የሚሆን ይመስላል
ብመለስ አታቀዋለህ ሌሎቹ ላይ የደረሰ ነገር ነው የሚደርስብኝ እኔ እዛ ጋራንቲ የለኝም ብመለስ በጣም አደጋ ነው እኛ ሀገር ማንም የሚሰማ ሰው የለም ባለስልጣኖቹ እንደፈለጉ ሰውን ያስራሉ እንደፈለጉ ሰው ይገድላሉ እንደፈለጉ ሰው ከ መሬቱ ያፈናቅላሉ እኔ ደግሞ አንድ ሰው ነኝ ደግሞ የነሱ ምስጢር ስለወጣ አደባባይ ላይ እኔ አውቶማቲካሊ ወደው ነው የሚገሉኝ ብዬ ነው የሚያስበው
እዚህ ዋሽንግተን ዲሲ ውስጥ ከተለያዩ የኮንግረስ አባላት ጋር ስትነጋገር ነው የቆየው ሰሞኑን የኮንግረስ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ ጋር ተገናኝተህ በጋራ መግለጫ ባወጣህበት ቀን ረቂቅ ህግ ተላልፏል። ይሄ ረቂቅ ህግ በዩናይትድ ስቴትስ ኮንግረስ በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶችን የሚዘረዝር ነው። እስኪ ወደ ህጉና በዛ ውስጥ ያለህን አስተያየት ከመውሰዴ በፊት አንተ ያየኸው ኢትዮጵያ ውስጥ የተመለከትከውና ለዚህ ምልክቱን የህዝቡን ድምጽ ሆናለሁ ብለህ እንድትነሳ ያደረገህን ምክንያት ግለጽልኝ። ምን አይተህ ነው እንደዚህ አይነት ውሳኔ ወሰንከው?
አዎ ሰው እየታሰረ ነው እየተገደለ ነው በጅምላ ብዙ ቦታ የሆነ ነገር ስለመፍት ስትናገር ታይዘም እስር ቤት የምትገባበት ጊዜ ነው ይሄንን አይቼ ነው ይሄን ነገር ማሳየት የመከርኩት ማለት ነው።
እንግዲህ በቀጥታ አትቪያ ማሪክ ላይ ጥያቄዎቻችሁን ላኩልን በቀጥታ ፈይሳ ጥያቄዎቻችሁን የሚመልስ ይሆናል። አስተያየቶች እየደረሱ ነው። ደረጀ አረዳ ተሾመ ጀግና መባል ያንሳሃል ያንተ ድል ከአድዋ ድል አሳንሼ የማየው አይደለም ክብራችንን ነው የመለስክልን የሚል አስተያየት ሰጥቷል። ሌሎቻችሁም አስተያየቶቻችሁን ስጡን። አሁን ወደ ህጉ እንመለስ። በዩናይትድ ስቴትስ ውስጥ እየተዟዟርክ የህግ አውጪዎችን እንደዚሁም የመገናኛ ብዙሃን ግንዛቤ እንዲኖራቸው በተለያዩ ቦታዎች እየሄድክ ግንዛቤ እየፈጠርክ ነው ያለው ይሄን ሰሞን ምን ለውጥ ያመጣል ብለህ ነው ይሄን የምታደርገው?
እኔ እኛ ሀገር ላይ የተደረገ ነገር ነው ለነሱ ያቀረብኩት እነሱ ፊቱን የተናገርኩት የሚያረጉት እነሱ ናቸው የሚያቆት ከዚህ በፊትም ከኢትዮጵያ መንግስት ጋር ጥሩ ዲሞክራሲ እየተካሄደው ምናምን ብሎ ነው ሲያወሩ የነበረ አሁን ደግሞ እሱ ነገር እንዲቀየር ነው እኔ የሚያስበው እንጂ እነሱ ናቸው የሚያውቁት እንጂ እኔ ምን አቃለው እኔ የተሰማኝም የውስጤ ነው ለነሱ ያሳለፍኩት ማለት ነው።
ለምትከታተሉን ለማብራራት ያህል ህጉ ኤችአር 2016 ይባላል ውሳኔ 2016 እንግዲህ የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ኮንግረስማን ክሪስ ስሚዝ ናቸው የጻፉት በዲሞክራቶችም በሪፐብሊካኖችም ድጋፍ ያለው ነው። የኢትዮጵያ መንግስትን የሚጠይቀውንም ልግለጽላችሁ በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ እንግዲህ የወጣው አዲስ የኮንግረስ ረቂቅ ህግ ነው። የኢትዮጵያ ጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች የሚያወግዝ ነው። የኢትዮጵያ መንግስትም ሁኔታውን በገለልተኛ ቡድን የተሟላ ማጣራት እንዲያደርግ የሚጠይቅ ነው። ይሄ ደግሞ ከሆነ በኋላ ከኃይል ያላግባብ የተጠቀሙ የጸጥታ ኃይሎችም ለፍትህ ለፍርድ እንዲቀርቡ የሚጠይቅ ነው። በእስር ቤት የሚገኙ ጋዜጠኞች እንደዚሁም ደግሞ የፖለቲካ መሪዎች እንዲፈቱ የሚጠይቅ ነው። በማህበረሰብ ተቋማት ላይ ደግሞ የተጣለው ህግ እንዲሻሻልና እንዲለወጥ የሚጠይቅ ነው። እስቲ በእነዚህ አሁን በገለጽኩላችሁ ሐሳቦች ላይ የእናንተን አስተያየት ላኩልን ጥያቄዎቻችሁንም አንሱ እንወያይ አትቪዮ አማሪክ ላይ። ፈይሳ ወደ አንተ ልምጣና በአጠቃላይ በኢትዮጵያ ውስጥ እየተከናወነ ያለው የሰብአዊ መብት ጥሰትን አስመልክቶ በምታነጋግር ጊዜ ከዩናይትድ ስቴትስ ባለስልጣናት የምታገኘው ምላሽ ምንድን ነው? ምን ይሉሃል?
እኔ ምንም አላሉኝም። ያወጡት ህግ እኔ አላነበብኩም። ሰው እንደ አጋጣሚ ነግሮኛል። እነሱ ያወጡት እኛም እሱ ነው የጠየቅነው። መብታችን ይከበር ነው። እኛም እንደ ማንኛውም ኢትዮጵያ ሀገራችን ውስጥ በሰላም መኖር ነው የምንፈልገው። ይህንን ነው እንጂ እኛ ሰውም ጠልተን አይደለም።
አሁን ከቤተሰቦች ጋር ትነጋገራለህ? በቀደም ልጆችን አስመልክቶ ጥያቄ ቀርቦልህ ነበረ በጋዜጣዊ መግለጫ ላይ እና አንድ እኔንም በጣም ሳስበው የነበረው ንግግር የተናገርከዋል። ልጆቼ ከማንም አይለዩም ያልከው ነበረ። እስኪ ከቤተሰብህ ጋር አሁን ያለህን ግንኙነት ግለጽልን።
ከእነሱ ጋር በስልክ እንገናኛለን። እንዴት እንደሚኖሩ እየነገሩኝ ነው። በሰላም እየኖሩ ነው። ጥሩ ነው።
ወደ ሩጫ እንደዚሁም ደግሞ ያው ኑሮህ ነው መሮጥ ኑሮህ ነው። ኬንያ ሄዳለሁ ብለህ ነበረ። ምናልባት ከፍተኛ ሀይ አልቲቲዩድ ከፍተኛ ቦታ ላይ ልምምድ ማድረግ ስላለብህ አሁን ደግሞ ዩናይትድ ስቴትስ ነው ያለኸው። እዚህ ትቆያለህ? እዚህ ለመቆየት ሀሳብ አለ? ሌላም የቀረበልህ ጥያቄ ለዩናይትድ ስቴትስ የመሮጥ እድሉ ቢኖርህ በዓለም ሻምፒዮናም ሆነ በተለያዩ የኦሊምፒክ ውድድሮች ትሮጣለሁ የሚል ጥያቄ ቀርቦልህ ነበረ። ምላሽህን አሁን ጋቢና ቪዋት ቪ አማሪክ ላይ እንስማው።
እኔ ሀሳብ የለኝም። ሀገሬን በጣም ይወዳለሁ። ህዝቤን በጣም ይወዳለሁ። ለህዝብ ብዬ ነው ከሀገር የወጣሁት እንጂ ለሌላ ወይም ደግሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ። ጥሩ ቤት ውስጥ ነው የሚኖረው። ለህዝብ ብዬ ነው የወጣሁት እንጂ እኔ ለሌላ ሀገር ብዬ ሌላ ሀገር ለመሮጥ አይደለም ከቤተሰብ ከተለያሁት። እኔ ወደፊት ይህ ስራ ተቀይሮ ተመልሼ ለሀገራችን ብሮጥ ደስ ይለኛል እንጂ ለየትም ሀገር አልሮጥም። ዜግነቴም አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደሚሮጥ ነው ተስፋ የሚያደርገው።
ሩጫውን በተመለከተ ታዲያ እንግዲህ ከዓለም ሻምፒዮናና ከኦሊምፒክ ውድድሮች ውጭ በሀገር ከሚደረጉ ውጭ ሌላ በርካታ ሩጫዎች አሉ። በዛ ላይ ለመሳተፍ እንደምትፈልግ ስትገልጽ ነበር። የት ነው መሰረትህን ማድረግ ያሰብኩ? የት ሆነ ነው ልምምድ የምታደርገው?
እዚህ አሜሪካ ውስጥ ነው። ቦታውን ገና ሰው ጠይቄ በሰሞኑ የሚወስን ይሆናል። አሜሪካ እንደሚቆይ ነው የሚያውቀው። እስካሁን ድረስ ወደ ሌላ እንትን አልወጣም። ለትሬኒንግ
ኒው ሜክሲኮ ስትል ነበረ?
በቃ አሪዞና፣ ኒው ሜክሲኮ፣ ሌላ ኮሎራዶ፣ ብዙ እንትን ለትሬኒንግ የሚሆኑ ብዙ ቦታዎች አሉ። እነሱም መርጬ ሰው ሯጮች የሚበዙበት ቦታ ላይ ከእነሱ ጋር እንዲሰራ ማለት ነው። እዛ ኢንፎርሜሽን እየጠየቅኩ ነው። እዛ መሄድ አይቀርም መርጬ።
ስለዚህ ሌሎች የኢትዮጵያ ወይ የአፍሪካ አትሌቶች ጋር ነው ይሄንን ውድድሩን የምታደርገው? ወይስ እንግዲህ እንደምታውቀው ውድድር ለማድረግ አሰልጣኝ ያስፈልጋል፣ አብረሃቸው የምትሰራቸው ሰዎች ያስፈልጋሉ። እና ይሄንን ሁሉ እዚህ በዩናይትድ ስቴትስ የምታገኘው?
እኔ መጀመሪያ ከክፍለ ሀገር ሲመጣ በራሴ ነው ሰርቼ ወደ ክለብ የተቀላቀልኩት። አሁን ደግሞ ብዙ ልምድ አለኝ ከሩጫ። እኔም ከአንድ አሰልጣኝ በላይ ራሴ ማሰራት እችላለሁ። ከእኔ ጋር የሚሰራ ሰው እፈልጋለሁ እንጂ ስለ ስራ ራሴን አሰራለሁ።
ፈይሳ ሌሊሳ ጋር ሄኖክ ሰማእግዜር ያደረገው ውይይት ነበረ የሰማ ነው። ዝግጅታችን ሊጠናቀቅ ነው አድማጮች።
ኢትዮጵያ ውስጥ የተፈጠረው ቀውስ ድንገት ተፈነዳ ነገር አይደለም። ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እምቢተኝነት ትግሉ ያደገው። ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባዜ ነው።
ኢትዮጵያዊነት ዜጎችን በመንግስታቸው ላይ ዋና አዛዥ መሆናቸውንና ኢትዮጵያን ደግሞ እንደ አንድ ነጻ ሀገር የምትከበርበትን የእሷን ደግሞ ሉዓላዊነት የሚከበርበትን መንገድ መፈለግ
እንደዋና አላማዎቻችን ይዘናቸዋል። በስራ ግን እነዚህ ሲተረጎሙ አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደርጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ረጭተናል። ይሄ አንዱ ትልቁ ስራችን ነው ብዬ አምናለሁኝ።
የቀደሙት አቶ በትሩ ገብረ እግዚአብሔር በዳላስ የቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ እሳቸውን ተከትለው የሰማችኋቸው ፕሮፌሰር ብርሃኑ አበጋዝ በእውቁ የዊሊያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ታዲያ ቀደም ብለን ያስተዋወቅነው ፕሮግራም ኢትዮጵያዊነት ይሰኛል ማህበራቸው። በአራት የሲቪክ ቡድኖች እና ማህበሮች የተመሰረቱትን ድርጅት ነው። በኢትዮጵያ ወቅታዊ ጉዳዮች ላይ ያደረጉት ውይይት ለዛሬ አልተሳካም። ነገ ይዘን እንቀርባለን። አድማጭ ስርጭታችንን ማብቃቱ ነው። ያስተናገድናቸው አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና የፕሮግራሙ ዋና አዘጋጅ ትዝታ በላቸው ሌሎችን ባልደረቦቻችን ጋራ በዚሁ እንሰናበታችኋለን። ነገ አርብ ከምሽቱ በሶስት ሰዓት እንገናኝ። የትግርኛ ቋንቋ ስርጭት ይቀጥላል። ደህና ደሩ።
ደህና ደሩ። The Voice of America.